የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ ግንቦት 6 2012 ዓ.ም ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። በኮቪድ-19 ሳቢያ ይህን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በኮሮና ቫይረስ ስጋት ምክንያት ቀንሶ የነበረው የደም ለጋሾች ቁጥር መሻሻል እያሳየ ነው።
አሁን አገሪቱ ውስጥ ባሉ በሁሉም ደም ባንኮች ውስጥ ታይቶ የማይታወቅ ሁኔታ ወደ ደም ባንኮቹ የሚሄደው ሰው ቁጥር ነው የጨመረው።
የኢትዮጵያ የደም ባንክ ፕሬዝዳንት አቶ ያረጋል በንቲ ናቸው። በምሽቱ ይደመጣል። በሌላ በኩል የአዲስ አበባ ፖሊስ የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ለማስፈጸም የሚወስዳቸው እርምጃዎች መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥስ መልኩ ሊሆን እንደሚገባ የኢትዮጵያ የሰብአዊ መብት ኮሚሽን ዋና ኮሚሽነር ተናገሩ።
በቀጪ የሆነ አቀራረብ ወይም ደግሞ በወንጀል ህግ መንፈስ ሳይሆን በማስተማር መንፈስ ነው ልንተገብረው የሚገባው።
ኢትዮጵያ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ናቸው። በምሽቱ ይደመጣል። እስከ ዝግጅታችን ማብቂያ ድረስ አብራችሁን ከቆያችሁ ይህንና ሌሎች ዘገባዎችን ደምጣላችሁ። ኤደን ገረመው ምሽቱን እያስተናገድኳችሁ ዘልቃለሁ። ምርጫችሁ አድርጋችሁን አብራችሁን ስለምታመሹ እያመሰገንን ከዜናዎቹ ጋር ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ በተደረገው 3580 የላብራቶሪ ምርመራ 9 ሰዎች የኮሮና ቫይረስ እንደተገኘባቸው ተገለጸ። የጤና ሚኒስቴር በፌስቡክ ገጹ በኩል እንዳስታወቀው በአጠቃላይ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 272 ደርሷል። ቫይረሱ በምርመራ የተገኘባቸው ሰዎች ሁሉም ኢትዮጵያውያን ሲሆኑ 5 ወንድና 4 ሴት እንዲሁም እድሜያቸውም ከ17 እስከ 66 ዓመት የሆኑ ናቸው ተብሏል። ቫይረሱ በምርመራ የተገኘባቸው 5 ሰዎች ከአዲስ አበባ ሲሆኑ 4 ሰዎች በሶማሌ ክልል ጅግጅጋ ለይቶ ማቆያ ውስጥ ይገኛሉም ተብሏል። የትግራይ ክልላዊ መንግስት አስፈላጊውን የኮሮና መከላከያ መንገዶች በመጠቀም የራሱን ምርጫ ያካሂዳል ሲሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ዶክተር ደብረጽዮን እንደተናገሩት በክልሉ የሚካሄደው ምርጫ ህገ መንግስታዊና ምርጫ ቦርድ የሚሳተፍበትም ይሆናል ብለዋል። በፌዴራል ደረጃም ሁሉን ያሳተፈ የውይይት መድረክ በማዘጋጀት ስለ ቀጣይ ሀገሪቱን የሚመራ መንግስት እንዲሁም አገር አቀፍ ምርጫ ውይይት ያስፈልገዋል ብለዋል። ምክትል ርዕሰ መስተዳደሩ ስለ ወቅታዊ ጉዳዮች ለክልሉ መገናኛ ብዙሃን በሰጡት መግለጫ ላይ ባለፈው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ከህግና ከህገ መንግስት ስርዓት ውጪ የመንግስትን ስልጣን ለመጨበጥ የሚሞክሩና የጨረባ ምርጫ ለማካሄድ ለሚንቀሳቀሱ መንግስታቸው ሀገርና ህዝብን ከጉዳት ለመጠበቅ ወሳኝ ያሉትን እርምጃ እንደሚወስድ በጥብቅ ማስጠንቀቃቸው ይታወሳል። አድማጮች፣ የዚህ ዜና ዝርዝር ከምሽቱ 3 ሰዓት ጀምሮ በሚኖሩ መሰናዶ ይደመጣል። ትምህርት ቤቶች በፍጥነት ሊከፈቱ ይገባል ሲሉ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በትናንትናው ዕለት ተናግረዋል። ትናንት በካቢኔት ሰልፈኛቸው የኮሎራዶና ሰሜን ዳኮታ አስተዳዳሪዎችን ያስተናገዱት ትራምፕ ትምህርት ቤቶችን መክፈት ይኖርባቸዋል ሲሉ ተናግረዋል። በሕፃናት ላይ የኮቪድ-19 ቫይረስ የሚፈጥረው ውጤት አናሳ መሆኑን ያወሱት ትራምፕ ትምህርት ቤቶችን የመክፈት ያለመክፈት ምርጫው ግን የግዛት አስተዳዳሪዎች እንደሆነም አክለዋል። የትራምፕ አስተያየት የተሰማው የካሊፎርኒያ መንግስት ዩኒቨርሲቲ ስርዓት በጸደይ ወራት መጀመሪያ ላይም ቢሆን መማር ክፍሎች እንደማይከፈቱ በወሰነ ማግስት ነው። የአሜሪካ ብሔራዊ አለርጂና ተላላፊ በሽታዎች ኢንስቲትዩት ኃላፊ ዶክተር አንቶኒ ፋውቺ በቀደመው ጊዜ ለሴኔቱ አባላት ግዛቶችና ከተሞች ህዝባዊ እንቅስቃሴዎችን በተቻኮለ ሁኔታ ዳግም ካስጀመሩ የከፋ ውጤት ሊመጣ እንደሚችል ማስጠንቀቃቸው ይታወሳል። ፋውቺ ህጻናት የቫይረሱን ገዳይ ውጤት ሙሉ በሙሉ የሚመክቱበት የበሽታ መከላከያ አቅም አላቸው ብሎ መዘናጋትም ጥንቃቄ እንደሚያሻው ጠቁመዋል። በዛሬው ዕለት ጠንካራ አውሎ ንፋስ ምስራቅ ፊሊፒንስን የመታ ሲሆን በኮቪድ-19 ሰበብ በቤታቸው ውስጥ ተወስነው የተቀመጡ በ10 ሺዎች የሚቆጠሩ ሰዎችን ከስፍራው ለማሸሽ የሚደረገውን ጥረትም አስቸጋሪ አድርጎታል። በሰዓት 150 ኪሎ ሜትሮች የሚምዘገዘገው ቮንግ ፎንግ የተሰኘው ከባድ ዝናብ የተቀላቀለበት አውሎ ንፋስ የመታው ሰሜን ሳማር የተባለውን የፊሊፒንስ ግዛት ነው። አሶሺየትድ ፕሬስ እንደዘገበው የግዛቱ አስተዳዳሪ ኤድዊን አንግቹዋን ከተለመደው እጥፍ ቁጥር ያላቸው የትምህርት ቤት ህንፃዎች ከፍተኛ ስጋት ካለባቸው የባህር ዳርቻ መንደሮች የተነሱ 80 ሺህ ሰዎች ይጠለሉባቸው ዘንድ እንዲቀየሩ ጠይቀዋል። ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ጋምቢና ቪኦኤ
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ያስተናገድኳችሁ ያለሁት ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። በኮሮና ቫይረስ ስጋት ምክንያት ቀንሶ የነበረው የደም ለጋሾች ቁጥር መሻሻል እያሳየ እንደሆነና ሆስፒታሎችም በበቂ ሁኔታ ደም እያገኙ መሆኑን የኢትዮጵያ የደም ባንክ ፕሬዝዳንት አቶ ያረጋል በንቲ ለአሜሪካ ድምጽ ገልጸዋል። ስመኝሽ የቆየ ዝርዝሩ አላት።
የዓለም ስጋት በሆነው የኮሮና ቫይረስ ስርጭት ምክንያት በአስደንጋጭ ሁኔታ ቀንሶ የነበረው የደም ለጋሾች ቁጥር ባለፉት 3 ሳምንታት ውስጥ ትልቅ መሻሻል አሳይቷል። የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል በንቲ ለቪኦኤ እንደገለጹት በለጋሾች ቁጥር መመናመን ምክንያት ትልቅ አደጋ ውስጥ ወድቆ የነበረው የደም ባንክ በተከታታይ ባደረገው ህብረተሰቡን የመቀስቀስ ስራ ወደ ባንኩ እየሄደ ደም የሚሰጠው ሰው ጨምሮ የደም ክምችት 15000 መድረሱን ያስረዳሉ።
አሁን አገሪቱ ውስጥ ባሉ በሁሉም ደም ባንኮች ውስጥ ታይቶ የማይታወቅ ሁኔታ ወደ ደም ባንኮቹ የሚሄደው ሰው ቁጥር ነው የጨመረው። ይሄ ማለት ደም ባንኮቹ አይደሉም የወጡ በልፋት እየመጣ አይደለም። ሰው አዌርነሱ እና ጥሪው ግጥቶት ወደ ደም ባንኮቹ እየመጣ ነው ያለው። ይህ ቁጥር አሁን በሁሉም ደም ባንኮች በሚባል ደረጃ አንዳንድ ደም ባንኮች ያው ከመንገድም በጣም ወደ ውስጥ ገባ ያሉ ናቸው፣ መንገድ ዳር አይደሉም። አንድ ከተማ ውስጥ ሐዋሳ ከተማ ውስጥ ያለን ደም ባንክ የሐዋሳ ከተማ ነዋሪ አብዛኛው ነው ታያውቁ። አሁን ግን ደም ባንኩ የቱ ጋር ነው እያለ ሰው ራሱ እየፈለገ እየሄደ ደም እየለገሰ ነው ያለው። እንዲህ አይነት ጊዜ በደም ባንክ ታይቶም አይታወቅም።
የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት አዲስ አበባ ውስጥ በየዕለቱ ከ300 እስከ 350 ደም እንዲለገስ ይፈለግ ነበር። በኮሮና ቫይረስ ምክንያት ግን ሆስፒታሎች በቀጠሮ የሚደረጉ ቀዶ ጥገናዎችን በመቀነሳቸው የደም ፍላጎቱ ወደ 150 ወርዶ ነበር። የደም ባንኩ ግን ይህንንም ለማሟላት ትግል ላይ ነበር ያሉት አቶ ያረጋል፣ አሁን ግን ባንኩ በ50 ዓመቱ አይቶት የማያውቀው ሰው ቁጥር በቀን ውስጥ በፈቃደኝነት እየሰጠ ነው ይላሉ።
በኢትዮጵያ እንግዲህ አዲስ አበባ ያለው ደም ባንክ 50 ዓመቱ ነው። በ50 ዓመት ታሪክ ውስጥ በቀን እንደዚህ በሩቲን ሰዎች ካምፔን ተዘጋጅቶ ካምፔን ማለት በዘመቻ መልክ የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎች ተብሎ ወይም የሮትራክት አቦጊዳ ክለብ ተብሎ ወይም የስፖርት ክለብ ተብሎ ወይም የሮትራክት ወይም የሙስተቅበል ካልሆነ በስተቀር ዝም ብሎ ሰዎች በራሳቸው ፍላጎት እየመጡ ደም እየለገሱ 700 ሰው ደም ለግሶ አያውቅ። እንደዚህ አይነት ቁጥሮችን ያየንበት ነው። ይህ የአንድ ቀን አይደለም፣ 3-4 ቀንም ከዛም በላይ የሆኑ ቀኖች ላይ ከ700 በላይ ሰዎች ደም ለግሰዋል። በጣም 600 እና 500 በጣም በአብዛኛዎቹ ቀኖች እንደዛ ነው ያለፉት።
ደም በባህሪው ከሳምንታት በላይ መቆየት አይችልም ያሉት አቶ ያረጋል ባንኩ የደም ክምችቱ ከሚፈለገው በላይ ከሆኑባቸው ከተማዎች ወደ ሌሎች ከተሞች እያዘዋወረ በመላው ሀገሪቱ በቂ የደም አቅርቦት እንዲኖር እያደረገ መሆኑን ጠቁመዋል። በኮሮና ከሚሞተው በበለጠ በደም ማጣት የሚሞቱ እናቶች ቁጥር እንዳይጨምር ጥንቃቄ ይደረግ በማለት ጥሪ አቅርቦ የነበረውና 80% የደም ለጋሾቹ በመቀነሳቸው ደም የሚያቀርብላቸው 25 ሆስፒታሎች ሙሉ ለሙሉ የቀዶ ጥገና አገልግሎት እንዲያቋርጡ አድርጎ የነበረው የባህር ዳር ደም ባንክ ነው። የባንኩ ኃላፊ አቶ ምትኩ ሽፈራው እንደነገሩን በቀን እስከ 400 የደም ለጋሾች የነበረው ባንኩ በኮሮና ቫይረስ ምክንያት ቁጥሩ ወርዶ 5 በመድረሱ ህዝባዊ ጥሪ ተላልፎ ባለፉት 2 ሳምንታት እስከ 669 ደም መሰብሰብ ችሏል።
በአሁኑ ሰዓት ሆስፒታሎች ላይ በሚፈልጉት አግባብ በሚፈልጉት መጠን በጣም በቂ የሚባል የደም አቅርቦት ሰጥተናል። ለዛም ሲባል ለሁሉም ሆስፒታል መጀመሪያ እንዲሰርዝ ከጻፍን በኋላ አሁን ደግሞ መጀመር እንዲችሉ በደም ምክንያት ሌሎች የኮሮና የመንግስታዊ የራሳቸው አቅም እንዳለው ነው። በደም ምክንያት ግን ምንም አይነት ስራ ማቆም እንደሌለባቸው እና እኛም በቂ ደም በፈለጉት ጊዜ ማቅረብ እንደምንችል ደብዳቤ ጽፈናል፣ እየሰጠንም ነው። በአሁኑ ሰዓት እኛ ባህር ዳር 23-25 ብቻ ሳይሆን እንደ አማራ ክልል ያሉ ሆስፒታሎች ሙሉ ለሙሉ የደም አቅርቦት በቂ በሚባል ደረጃ አላቸው።
አቶ ምትኩ አሁን ያለው በቂ ክምችት አስተማማኝነቱ ለሁለት ሳምንት ነው። ደም አንዴ ተሰብስቦ ለረጅም ጊዜ የሚቀመጥ ባለመሆኑ የደም ባንኩ በየሳምንቱ በቂ ለጋሾችን ይፈልጋል ይላሉ።
ግን አሁንም የምንፈራው ነገር አሁንም እንግዲህ ደም አንዴ 1000 1-10000 ተሰብስቦ ለሶስት ለአራት ለአምስት ወር ይሁን ማለት የማይቻል ነገር ነውና ኤክስፓየር ዴትም ስላለው ግዴታ በየቀኑ ለጋሽ መኖር ግድ ይላል። ግዴታ በየሳምንቱ ደም ካልሰበሰበ እዚህኛው አሁን ራይት ነው ባለንበት ሳምንት ደም ካላሰባሰብን የዚህ ያልሰበሰብነው ደም እዳ የምንከፍለው የዛሬ ሁለት ሳምንት። ስለዚህ ሁሌም በየሳምንቱ የደም ለጋሽ ቁጥር በትንሹ 300 ሰው ያስፈልገናል።
በኮሮና ቫይረስ የተያዙ ኢትዮጵያውያን ቁጥር በየጊዜው እየጨመረ በሚገኝበት የሶማሌ ክልል የሚገኘው የጅጅጋ ቅርንጫፍ ደም ባንክም የኮሮና ቫይረስ ከመግባቱ በፊትም ያገኝ ከነበረው የደም ለጋሾች ቁጥር በላይ እያገኘ መሆኑን የነገሩን ደግሞ በሶማሌ ክልል ጤና ቢሮ የደም ባንክ ስራ ሂደት ኃላፊ አቶ ዚያድ ኑር አብዲ ናቸው።
በተለይ ጾም በጊዜ ገብቷል፣ ኮሮናም ገብቷል፣ ቁጥሩ በጣም ቀንሷል። እንዴት እናርገስልን? እያንዳንዱ ህዝቡን ግንዛቤ ለመለወጥ ግንዛቤ ለማስጨበጥ ደም ከለገሰ ሰው ምንም እንደማይሆን ኮሮናና ደም ለመለገስ እንደማይገናኙን በደንብ ለማስተማር ካስተማርናቸው በኋላ በወር ስንሰባሰብ የነበረው ደም ቁጥር በጣም ጨምሯል። ምክንያቱም ከአሁን በፊት በወር 500 እስከ 700 ስናሰበስብ የነበረው አሁን ቁጥሩ ከ1300 በላይ ሆኗል ማለት ይቻላል። ዳታው እንደ ሪኮርዱ ስናይ ማለት ነው። እና ግንዛቤ በጣም ስለጨበጡ ህዝቡ የንግድ እንቅስቃሴው ስለጨመረ ኮሮና እና ደም ለመለገስ እንደማይገናኝ በደንብ ስላስተማርናቸው አሁን ባለው ሁኔታ በጣም አሁን የደም ለጋሾቹ ቁጥር እየጨመሩ ነው።
የኮሮና ቫይረስ በፈጠረው መደናገጥ ህብረተሰቡ ደም ከመስጠት በታቀበበት ወቅት ግንባር ቀደም ሆኖ በፈቃደኝነት ደም ከለገሱ የአዲስ አበባ ነዋሪዎች አንዱ ዮናስ ታደሰ ነው። ዮናስ ደም በችግር ጊዜ ብቻ ሳይሆን በቋሚነት መለገስ አለበት ይላል።
ደም ብዙ እንደ ማህበረሰብ ዋነኛ ችግር ምንድነው? የእርሱ ቤተሰብ ወይም የቅርብ ሰው ታሞ ካላስፈለገ በቀር ሰዎች ለሌላ ሰው ደም የሚያስፈልጋቸው የሚመስለው ያለው አይመስለኝ። ሰዎች ብዙ ጊዜ በቤተሰቦቻቸው ደም ፈልገው ሄደው ያንን አገልግሎት ካገኙ ከዛ በኋላ ተመልሰው ወደ ደም የመቀር ፕሮግራም ውስጥ የሚገቡ ደም ህይወት ነው። ምንም ጥያቄ የለም። አንድ ሰው 450 ሊትር ሊሚት በሚሰጥበት ሰዓት ላይ ሰው ከማደር እንዳለፈው ውስጣቸውን እርካታ አለ፣ ሰላም እናገኛለን። ደምጠት ማንም ሰው እድሜ 18 ዓመት ከሚለው ነው አር ኪሎ ከ45 ኪሎ ግራም በላይ ከሆነ መስጠት ይችላል።
ደም ሲያጥር በጤና ተቋማትና በበሽተኞች ላይ የሚፈጥረው ጫና እጅግ ከፍተኛ ይሆናል የሚሉት የደም ባንክ ኃላፊዎቹ ለሚቀጥሉት 2-3 ሳምንታት በቂ የደም ክምችት መፍጠር ቢቻልም የደም አገልግሎት ዘመን በጣም ውሱን በመሆኑ ሰዎች በየጊዜውና በየዕለቱ ደም መለገሳቸውን እንዳያቋርጡ ጥሪ አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አዲስ አበባ ፖሊስ የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ለማስፈጸም የሚወስደው እርምጃ መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥስ መልኩ ሊሆን እንደሚገባ የኢትዮጵያ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ለአሜሪካ ድምጽ ተናግረዋል። ዶክተር ዳንኤል ከሰሞኑ የተወሰዱ እርምጃዎችን ከሁኔታው ጋር የማይመጣጠኑ ሲሉም ገልጸዋቸዋል። ሀብታሙ ስዩም ዝርዝር ዘገባ አለው።
የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ጥሳችኋል በሚል የቤተሰብ አባላቶቻቸው በቁጥጥር ስር ከዋሉባቸው የአዲስ አበባ ከተማ ነዋሪዎች መካከል አንዱ በፍቃዱ ኃይሉ ነው። በፍቃዱ እህትና ወንድሙ በፖሊስ ቁጥጥር ስር የዋሉበትን አፍታ ያስረዳል።
ጠዋት እንግዲህ ሁለቱም ባለስራ ናቸው። ወደ ስራ እየሄዱ እያለ መንገድ ሲሻገሩ ፖሊሶች ምን ዋሏቸው? ከዛ ቤት ምንድን ነው ምን አጠፋን ሲሉ ተነካክታችኋል ምናላቸው። እነሱ ግን መነካካታቸውን በፍጹም አያስታውሱም። በጠሯቸውም ሰዓት አልተነካኩም ነበርና አልተነካካንም ቢሉም አንሰማቸውም ብለዋቸው ነው የወሰዷቸው።
ወላጆቻቸው በእድሜ የገፉ እንደመሆናቸው ቫይረሱ ወደ ቤተሰብ ተዛምቶ የጤና ስጋት እንዳይሆን ከፍተኛ ጥንቃቄ በመላ ቤተሰቡ እንደሚተገበር የሚያወሳው በፍቃዱ ፖሊስ እህትና ወንድሙን በቁጥጥር ስር በዋለበት አፍታ ባይኖርም ለሌሎች የጤና ስጋት የሚሆን ተግባር ፈጽሟል ብሎ እንደማያምን ያስረግጣል። ወንድምና እህት ሰዓቱ በቁጥጥር ስር ከዋሉ በኋላ የተከተለው የጤናም ስጋት የሰብአዊ መብት ጥሰትም እንደሆነ ያወሳል።
ከዛ በኋላ ደግሞ በጣም የሚያሳዝነው ጭነዋቸው በፖሊስ ጣቢያ ወሰደው። ፖሊስ ጣቢያ ሳይሆን ወደ አንድ በላይ ዘለቀ የሚባል ሰሜን ገበያ ከፍ ብሎ ያለ አንድ ትምህርት ቤት ግቢ ያለ ወደዛ ነው ወሰዷቸው። ሲወስዷቸው ራሱ መኪናውን አጭቀው ሞልተው ነው፣ ፖሊሶቹም ከነሱ ጋር ተጠጋግተው ተቀምጠው ነው። ከዛ ውጪ በላይ ዘለቀ አስቀምጧቸው እና አራርቀው ለይስሙላ ያው ቀረጿቸው፣ መከሯቸው እነዚህ መከላከያ ዘዴዎችን እንዲተገብሩ ምክር እንዲት የሰጧቸው እና ከዛ በኋላ መልሰው ፈቷቸው። ግን በመሀል ላይ ለምሳሌ እንዴት እንዲዝ ይደረጋል ብሎ ያለ ሰው ነው መሰለኝ ኮንፍሮንት አድርጓል በሚል ነው አሁን ወንድሜ ሲያስረዳኝ የነበረው። ኧረ በሕግ አምላክ ምናምን ነው ሲል የሰማሁት እኔ ያለው እና እሱን ሲደበድቡት ድምፁን ልኮልኛል። ፒክቸርም እንደዚሁ እየገፈተሩ ሶስት ፖሊሶች ሆነው ሲወስዱት የሚያሳይ ፎቶ ልኮልኛል ትዊተር ላይ። እንደውም ፎቶውንና ድምፁን የላከልኝም አቀናብሬ የለጠፍኩትም አለ።
በሰብአዊ መብት ተሟጋችነቱ የሚታወቀው በፍቃዱ ኃይሉ በትናንትናው ዕለት በተለያዩ የአዲስ አበባ ስፍራዎች በእሱ አነጋገር የጅምላ እስር ሲከናወን ውሏል። ፈረንሳይ ለጋሲዮንና አራት ኪሎን በመሰሉ ስፍራዎች ፖሊሶች በርካታ ሰዎችን በቁጥጥር ስር ሲያደርጉ በመኪና ሲጭኑ ማየቱንም ይናገራል። ይህንን የፖሊስ እርምጃ ህጋዊነቱንም ሆነ ውጤታማነቱን በፍቃዱ ይጠራጠራል።
እኔ እስከማውቀው ድረስ ትላንትና ለምሳሌ ሁሉም ሰው ማስክ ያድርግ የሚል ማስታወቂያ አልተነገረም። የአዋጁንም ዝርዝር አይቼዋለሁኝ። ይሄ ክፍል አራት አንቀጽ ስድስት ላይ የሚለው አለ። የአገልግሎት መስጫ ቦታዎች ላይ ለምሳሌ ትራንስፖርት ውስጥ ስትገባ፣ እንትን ምንድነው ባንክ፣ ሆስፒታል ምናምን ስትገባ ማለት አለብን ማስክ ማድረግ አለብን እንጂ መንገድ ላይ ስትራመድ ምናምን ማስክ ማድረግ አለብን የሚል የለም። አርጉ ራሱ ከተባለ በስነስርዓቱ መጀመሪያ መረጃው መቅደም አለበት። እነሱ ግን በማስደንገጥ ሰው ለማስጠንቀቅ ነው መሰለኝ የፈለጉት። እዛ ላይ በጣም ከፍተኛ በሆነ አቢዩዚቭ በሆነ መከራከርና መናገር እንኳን ለምን እንደዚህ ተባለ እንደዚህ አድርግ ብትሉ ይሻለም ወይ ብለን እንኳን መመለስ አትችልም። ምክንያቱም ፖሊሶቹ መደብደብ ለምደዋል፣ ክብራቸው የተነካ ነው የሚመስላቸው። ፖሊስ ብሩታሊቲ በጥቅሉ የፖሊስ ይሄ ማናለብኝነት ተጠያቂነት እስከሌለ ድረስ የሚቀጥል ነገር ነው።
መሰል ቅሬታዎች ለመስሪያ ቤታቸው እንደደረሱ የሚናገሩት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ፖሊስ የአስቸኳይ ጊዜ አዋጁን ለማስፈጸም በአስተማሪነት ሊረዳ ይችላል በሚል እምነት ግለሰቦችን እያሰረ መሆኑን መስማታቸውን ይናገራሉ። ሆኖም የተወሰደው እርምጃ ከሁኔታው ጋር የማይመጣጠን እንደሆነ ይጠቅሳሉ።
እርግጥ ይሄ የአፍና አፍንጫ መከላከያ የኮቪድ ስርጭትን ለመከላከል አስፈላጊ እንደሆነና ህብረተሰቡም ስራ ላይ ሊያውለው የሚገባ እንደሆነ እንገነዘባለን። በአስቸኳይ ጊዜ ደንቡም የህዝባዊ አገልግሎት ቦታዎችና ሌሎችም ህዝብ በሚበዛባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ እንዲደረግ የአስቸኳይ ጊዜ ደንቡ ግዴታ ይጥላል። ነገር ግን ይህ ግዴታ በደንቡ ላይ በግልጽ እንደተመለከተው ህዝብ ሰፋ ብሎ የሚገኝባቸው አካባቢዎች እና ይሄ የአካላዊ መራራቅ ወይም ደግሞ ማህበራዊ መራራቅ የሚለውን ስራ ላይ ለማዋል በሚያስቸግርባቸው አካባቢዎች ነው እንጂ በየትኛውም ስፍራ በማንኛውም ስፍራ በማንኛውም ጊዜ የአፍና የአፍንጫ መከለያ ማድረግ አስገዳጅ ነው የሚል ስላልሆነ የተወሰደው እርምጃ ከነገሩ ሁኔታ ጋር ተመጣጣኝ ያልሆነ ምናልባትም ካውንተር ፕሮዳክቲቭ የሆነ ትክክለኛ ያልሆነ እርምጃ ስለሆነ በአስቸኳይ ሊቆም እንደሚገባና የታሰሩትም ሰዎች በአስቸኳይ ሊለቀቁ እንደሚገባ ጥሪ እያስተላለፍን ነው የምንገኘው።
ዶክተር ዳንኤል በቀለ ካለው ሀገራዊ የጤና ስጋት አንጻር ፖሊስን የመሰሉ ሕግ አስፈጻሚ አካላት አዋጁን ለማስፈጸም ያሉባቸውን ፈተናዎች የሚረዱ መሆናቸውን አውስተው፣ ሆኖም አዋጁን ለማስፈጸም የሚወሰዱ እርምጃዎች መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥሱ መልኩ ሊተገበሩ እንደሚገባ መክረዋል።
የወጣውን ደንብና ለህዝብ ጤንነት አጠባበቅ ሲባል እንዲወሰዱ የሚያስፈልጉትን እርምጃዎች ለማስፈጸም በተለይ በኢትዮጵያ ነባራዊ ሁኔታ ለህግ አስፈጻሚ አካሎች ለፖሊስ ትልቅ ራስ ምታት እንደሆነ እገነዘባለሁ። ኢትዮጵያ ውስጥ አሁን አብዛኛው ሰው ከጤና ባለሙያዎች እየተሰጠ ያለውን ምክርና መመሪያ ስራ ላይ እያዋለው አይደለም። ብዙ ህዝብ ማህበራዊ መራራቅን ወይም አካላዊ መራራቅ የሚባለውን ተግባራዊ ሊያደርገው አልቻለም። በተወሰነ መልክ ከአኗኗር ሁኔታችን ከኢኮኖሚ ሁኔታችንም የሚመነጭ ሊሆን ይችላል። በአጠቃላይ ግን እነዚህን መመሪያዎች ተግባራዊ ለማድረግ ትልቅ ችግር አለ። ለአስፈጻሚ አካላትም ትልቅ ራስ ምታት ነው። ይህ አስቸጋሪ መሆኑን በጣም እገነዘባለሁ። ይህንን ካልኩኝ በኋላ ግን አብሮ ደግሞ መታሰብ ያለበት ነገር ምንድን ነው? ይህ ለማስተላለፍ የምንፈልገው መልእክትና ለመፍጠር የምንፈልገው አዲስ ልማድ ለምሳሌ በቀጪ የሆነ አቀራረብ ወይም ደግሞ በወንጀል ሕግ መንፈስ ሳይሆን በማስተማር መንፈስ ነው ልንተገብረው የሚገባው። ፖሊስ እነዚህን የአስቸኳይ ጊዜ ደንቦች መመሪያዎች በሚያስፈጽምበት ጊዜ ሊመራባቸው የሚገቡ የሰብአዊ መብት መርሆዎች አሉ። እነዚህን መርሆዎች በስፋት ግንዛቤ ለመፍጠር ጥረት እያደረግን ያለው ይህ የህጋዊነት መርህ በአስቸኳይ ጊዜ ሁኔታ ወቅትም ቢሆን ሊታገዱ የማይችሉ መብቶችን የማክበርና የማስከበር መርህ የመሳሰሉ የሰብአዊ መብት መርሆች እና የህግ አስፈጻሚ አካላት ደግሞ በከፍተኛ የሙያ ስነ ምግባርና የኃላፊነት ስሜት መንቀሳቀስና የኃይል እርምጃ ከመውሰድ የመቆጠብ አስፈላጊነት ነው።
በቀረቡ ቅሬታዎችና ሀሳቦች ላይ ምላሽ ለማግኘት በተደጋጋሚ የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ስልክ ላይ ብንደውልም ሳይሳካልን ቀርቷል። ይህ በእንዲህ እንዳለ በኮሚሽኑ የፌስቡክ ገጽ ላይ ህዝብ በስፋት በሚገኝባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ ሳይጠቀሙ በተገኙና ርቀታቸውን ባልጠበቁ 1305 ሰዎች ላይ በአዋጁ መሰረት እርምጃ መወሰዱ ተገልጿል። ኮሚሽኑ ህዝብ በብዛት በሚንቀሳቀስባቸው 23 ስፍራዎች ግንቦት 5 ቀን 2012 ዓ.ም ባደረገው አሰሳ በቁጥጥር ስር ያዋላቸው 990 ወንዶችና 315 ሴቶች መሆናቸውን አክሎ አስታውቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ መደመጡን ይቀጥላል። ችግር ፈቺ የሆኑ ፈጠራዎችን ትኩረት አድርጎ የሚሰራ ወጣት ይዘንላችኋል። ጣዕመ ተስፋዬ ይባላል። በትግራይ ፖሊቴክኒክ ኮሌጅ አስተማሪ ነው። በአሁኑ ጊዜም የኮሮና ቫይረስን ለመከላከል በሚደረገው እንቅስቃሴ ላይ የፈጠራ ስራዎችን ይዞ ቀርቧል። ሙልጌታ ጽባ ዝርዝሩ አለው።
ጣዕመ ተስፋዬ በመቀለ ከተማ በሚገኝ ትግራይ ፖሊቴክኒክ ኮሌጅ ላይ የኤሌክትሪክ ሲቲ አስተማሪ ነው። የፈጠራ ስራዎች ገና ተማሪ ያለ እንደጀመረው ይናገራል።
የሆነ አዲስ ነገር በተለይ አንዳንድ አካባቢው ስንቃኘው አንዳንድ የሚያስቸግሩ ስራዎች ወይም የሆነ ነገር ሳይ አዲስ ነገር መፍጠርና ያንን ችግር እንዴትን መፍታት እንዳለበት ዝም ብዬ አስባለሁ እና ከዛ ሳስብ አንዳንድ ሀሳቦች ሲመጡልኝ ያው ያ ሀሳቡ ወደ ተግባር ቀይሬ ምን እንደሚሰሩ እንትና ከዛ በመነሳት ነው ችፈጠራዎች የሚመጡልኝ ማለት ነው። ያው የመጀመሪያ ስራ የተማሪ ያለሁ ዶንባስኮ ቴክኒካል አድዋ የሚባል ነበረ። እሱ ጋር ያለን ውድድር ነበረ፣ የፈጠራ ውድድር። ከዛ ላይ ያለን ያው ባለ ሁለት እንትን ምድጃ ማሞቅ ያለበት ሰርቼ ነበር። ዲዛይኑም ለየት ያለ ነው። አሁን በአራት ማዕዘን ሆኖ የራሱ የሆነ ዲዛይን አለበት። በአሁኑ ሰዓት በብዙ ቦታ ይገኛሉ፣ ግን ለመጀመሪያ ጊዜ በዛን ጊዜ ከሌላ እንትን ሳየው የሌላ ከጋዝ የሚያቀጣጥሉ ምድጃዎች በማየት ዲዛይኑ ከሱ አንዳንድ ነገሮችን በማየት ታግዤ የሰራሁት ነው ማለት ነው።
ከዚህ በፊት በብረታ ብረት ስራዎች ለተሰማሩ ሰዎች በቀላሉ ከቦታ ወደ ቦታ በማንቀሳቀስ ሊጠቀሙበት የሚችሉ ለብየዳ የሚውል ማሽን ሰርቶ አቅርቧል። ይህንን ስራውም በጥቃቅንና አነስተኛ ኢንተርፕራይዝ ተባዝቶ ወደ ተጠቃሚዎች መሸጋገሩ ተናግሯል።
አዲግራት ገና ፍረሽ እያለሁ ጋራጆች ለጽገና ሲሄዱ ይሄ ምንድን ነው የሚባለው ዌልዲንግ ማሽን ትልቅ በጋሪ ወይም በሌላ መጫኛ ይዘው ነው የሚንቀሳቀሱ እና አንድ ሰው ይዘው ማይሄድም ረዳት ያስፈልጋል። ስለዚህ እነዚህ አስቸጋሪ የሆነ እንትን እንቅስቃሴ ሳይ ለጥገና የሚያስፈልግ ወደ ላይ ወጥተህ የምትሰራበትን በጣም አስቸጋሪ ነው። ስለዚህ ይህንን የሚተካ ለምን አነስ ያለ ዌልዲንግ ማሽን ለምን አልሰራም ብዬ ያው ተንቀሳቃሽ ዌልዲንግ ማሽን ትንሽ ሰርቼ ነበር ማለት ነው። ጥቃቅንና አነስተኛ ተቋማት በመባሉ እንዲባዛ ተብሎ እነሱ ተሰጣቸው። ያው ተባዝተዋል፣ ተሰርተለታል ማለት ነው።
ሌላ የጣዕመ ስራ ደግሞ የተጣሉ የፕላስቲክ ጠርሙሶች በመጠቀም ማቴኔላ የሚሰራ ማሽን ነው። በአሁኑ ጊዜ ደግሞ ኮሮና ለመከላከል ሲባል ወደ ክልሉ የሚገቡ መኪኖች ኬሚካል በቀላሉ ለመርጨት የሚያግዝ መሳሪያም ሰርቷል። ጣዕምም
ሙሉ ለሙሉ በሰው ኃይል ስለሆነ የሚሸፍንበት ቦታ አነስ ያለ ነው። ስለዚህ አነስ ስላለ ጥሩ አድርጎ ዲስኢንፌክት ማድረግ አለበት። ስለዚህ ቶለራንሱ ያነሰ ነው ማለት ነው። ስለዚህ እነዚህ ነገሮችን በተሻለ መንገድ መሰራት ስላለበት አንደኛው ወደ መቀለ ከተማ የሚገቡ እና ወደ ትግራይ ጠቅላላ የሚገቡ ተሽከርካሪዎች እዛ የሚሰራ ስራ ለማገዝ ተብሎ ከሶስት ጓደኞች ጋር አንዱ ሁለት የኤሌክትሪካልና አንድ ደግሞ በመካኒካል የሚያግዘኝ ለብየዳ ምናምን ሆነን በኮሌጅ ውስጥ ነው እየሰራ ነው ያለ ነው ማለት ነው። ከዛ ደግሞ ባለፈ እሱን ከጨረስን በኋላ የቀጣይ ስራችን ሰው ዲስኢንፌክት የሚያደርግ በሮማናት አደባባይ ላይ ነው የምንሞክረው እያሰብን በሀሳብ ማለት ነው። ስለዚህ እዛ የሚንቀሳቀስ ሰው ያው ዲስኢንፌክት ያደረገ ራሱ ለሰውም እንትን አድርገን ያው ሰው ሙሉ አካሉን በእንትኑ ያልፋል። የግድግዳ ቴሌፎን ሚሽ እንትን የሚለበት አለ አይደል? አነስ ያለ እንትን በር አይነት ያለበት እንደሱ አይነት ተተክሎ ሰው በዛ ያልፋል እና ከዛ ኬሚካል ይረጨበታል ለሰውም ማለት ነው። ፎግ ሲስተም የሚባል አሰራር ነው እንትን የምለው። ፎግ ማለት ይሄ ምንድን ነው? ከደመናማ አይነት እንትን የሚበን አይነት እንደሱ አይነት ነው የምንጠቀምበት እና የሚያበሰብስ ነገር የለበትም። በቻይና አለ፣ በሌሎች በህንድም እንትን አንዳንድ ሪሰርች ስናደርግ በቪዲዮዎች ታግዘን ነው ያየ ነው። ስለዚህ ያንን ነገር ለመስራት የሚያግተን ነገር የለም። ቀላል ነው ብለን ነው የምናስበው።
በኮሮና የተያዙ ሰዎች ለመተንፈስ የሚያግዛቸው በኤሌክትሪክ የሚሰራ ማሽንም ሰርቶ በባለሙያዎች እንዲታይና ወደ ሙከራም እንዲገባ እየሰራ መሆኑ ገልጿል።
ያው እስኪ ሰው ሲታመም ደግሞ የሚያግዝ ነገር ሌላ ምን ይሆን እንትን ላርግ ይችላል ብዬ ያው ሳስብ ቬንትሌተር የሚተካልን በአንጎባክ ተጠቅመን ለማስተንፈሻ ስነ ስርዓት የሚጠቅመን አነስ ያለ በቀላል መንገድ ከአካባቢ ከገበያ የማይታጣ እቃዎችን በመሰባሰብ ቀለል ያለ ስራም ሞክሮ ያለው ማለት ነው። ለማስተንፈሻ የሚያግዘን መሳሪያ ውጤታማነቱ አሁን ካሊብሬሽን ብቻ ነው የሚቀረው። ከእድሜ አንጻር አምቡባግ ነው የተጠቀምኩት። ስለዚህ ይሄ አምቡባግ የአዳልት ነው ማለት የተላልቅ ሰዎች። ስለዚህ ያንን ስራ ለህፃናትም ለሁሉም ማንኛውም አይነት እድሜ መካተት አለበት። ስለዚህ ያንን ለማካተት ስንት የሚያክል ፕሬዠር ነው መሰጠት ያለበት በየእድሜው የእንትኑ የህመሙ ክብደት እንትን በማየትም እነኚህ ነገሮችን ማዕከል በማድረግ ነው መሰራት ያለበት።
በቀጣይ ችግር ፈቺ በሆኑ ስራዎች ላይ ትኩረት አድርጎ እንደሚሰራም ተናግሯል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀን ልንሰናበታችሁ ነው። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም መልእክቶቻችሁን አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቅማችሁ መልእክቶቻችሁን በጽሁፍ አድርሱን። ሳስተናግዳችሁ የቆየሁት ኤደን ገረሙ ነበርኩ። ከአቀናባሪያችን ኤልያስ አስማረጋ ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካ።